ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 29 2010 ዓመተ ምህረት ዝግጅታችን ጀመረ። ታህሳስ አልመሰለኝም ወሩ። የካቲት
ጥር 29 ነው።
ጥር
29 ትክክል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን፣ እኔም ቆንጅ ይታየ ነኝ።
ሰሞኑን ቢሾፍቱ ወይም ደብረ ዘይት ከተማ ተፈጥሮ በነበረው ግጭት ሳቢያ በአየር ኃይል ግቢ ከ2000 በላይ ወጣቶች ተጠግተው እንዳሉ የሚናገር ዘገባ በምሽቱ አብይ ርዕስ ይዘናል። በዝግጅት ላይ ይገኛል። እንደደረሰን ነው የሚቀርበው ይሄ ዘገባ። የምሽቱ ዋና ዋና አርዕስተ ዜና ደግሞ ቆንጅት፣
የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ 14 ነባር የማዕከላዊ ኮሚቴ አባላትና የኢህአዴግ ምክር ቤት ተወካዮችን በሌሎች ለመተካት መወሰኑን አስታወቀ። አንዱ ዜናችን ነው። የኢትዮጵያ መንግስት በቅርቡ በሺዎች የተቆጠሩ እስረኞችን መልቀቁ ጥሩ ሆኖ ሳለ በእስር ላይ የሚገኙት አቶ በቀለ ገርባ ላይ የሀገሪቱ ፍርድ ቤት ችሎት በመዳፈር ተጨማሪ እስራት መወሰኑ በጥልቅ አሳስቦናል ሲሉ አንድ የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አንጋፋ አባል ተናገሩ የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ ባወጣው መግለጫ 14 ነባር የማዕከላዊ ኮሚቴ አባላትና የኢህአዴግ ምክር ቤት ተወካዮችን በሌሎች ለመተካት መወሰኑን አስታውቋል። ድርጅቱ እርምጃውን የወሰደው ተጠያቂነትን ለማረጋገጥና ድርጅቱ የሚጠይቀውን ትግል ከግብ ለማድረስ ነው ብሏል መግለጫው። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የአስር ቀናት ዝግ ስብሰባውን ዛሬ ሲያጠናቅቅ ሌሎች አራት የማዕከላዊ ኮሚቴ አባላትን እስከሚቀጥለው የድርጅቱ ጉባኤ ድረስ ማገዱንና አንድ ሌላ አባል ደግሞ በማስጠንቀቂያ እንዲታለፍ መወሰኑን አስታውቋል።
የኢትዮጵያ መንግስት በቅርቡ በሺዎች የሚቆጠሩ የፖለቲካ እስረኞችን የለቀቀ ቢሆንም በእስር ላይ በሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ላይ አንድ የሀገሪቱ ፍርድ ቤት ችሎት በመዳፈር በሚል የስድስት ወር ተጨማሪ እስራት መወሰኑ በጥልቅ አሳስቦናል ሲሉ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ አንጋፋ አባል ኤልየት ኤንግል ገለጹ። ዴሞክራቱ የተወካዮች ምክር ቤት አባል ኤልየት ኤንግል ትናንት ባወጡት መግለጫ የተወካዮች ምክር ቤቱ የሁለቱንም ፓርቲዎች አባላት የሚያቅፈው ቶም ላንቶስ የሰብአዊ መብቶች ኮሚሽን የህሊና እስረኛ ናቸው ሲል የገለጻቸው አቶ በቀለ ገርባ ህመም ላይ መሆናቸውን ተረድተናል ብለዋል። እንደ ራሴ እንግል አያይዘውም ዩናይትድ ስቴትስ ከኢትዮጵያ ጋር በምታደርገው ግንኙነት አቶ በቀለ ገርባን የመሳሰሉ የሰብአዊ መብቶች ተከራካሪዎች ደህንነት ቅድሚያ ትኩረት ልትሰጠው የሚገባ ጉዳይ ነው ብለዋል። ስለዚህም በኢትዮጵያ የሰብአዊ መብቶች እንዲከበሩና አሳታፊ መንግስት እንዲኖር የሚጠይቀውን ውሳኔ ቁጥር 128ን ኤችአር 128 ተብሎ ይታወቃል ካዘጋጁትና ካቀረቡት ሰዎች አንዱ በመሆኔ ኩራት ይሰማኛል ብለዋል ኤንግል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያ ውስጥ ባለፈው ጥቅምት ቢያንስ 500 ሰው የገደለውን መኪና ላይ የተጫነ ቦምብ ጥቃት የመራ ተብሎ የተፈረደበት ተከሳሽ በሀገሪቱ የጦር ፍርድ ቤት የሞት ቅጣት ተበይኖበታል። ሀሰን ኢሳክ አደን በዚያው ዕለት ሁለተኛ ጥቃት ለማድረስ ታቅዶ የነበረውን መኪና ሲያሽከረክር ነበር ብለዋል የጦር ፍርድ ቤቱ የመሀል ዳኛ። ጠበቆቹ ይግባኝ ካላሉ በስተቀር የሞት ቅጣቱ በርሸና በአስቸኳይ ይፈጸምበታል ሲሉ ዳኛው ተናግረዋል። ኢብራሂም ሐሰን አብሱጌ የተባለ ሌላ ሰው ከቦምብ ጥቃቱ በተያያዘ በሌለበት የእድሜ ልክ እስራት ተፈርዶበታል። ሌሎች ሁለት ተጠርጣሪዎችን ደግሞ ፍርድ ቤቱ በነጻ እንዲለቀቁ አዟል።
የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ከነገ በስቲያ ሐሙስ ያደርጉታል ተብሎ የነበረውን የሀገሪቱ አቋም መግለጫ ንግግራቸው ለሌላ ጊዜ ተላልፏል። ከስልጣን እንዲወርዱ ተወጥረው ያሉት ዙማ ግፊቱ በርትቶባቸዋል። የሚስተር ዙማ ንግግር መዘግየቱን ዛሬ የፓርላማው አፈ ጉባኤ ባለካምቤቴ ኬፕ ታውን ውስጥ ለጋዜጠኞች ሲናገሩ ፓርላማ ውስጥ የተሻለ የፖለቲካ ሁኔታ ማመቻቸት ይኖርብናል ብለን ነው ሲሉ አስረድተዋል። ባለፈው ታህሳስ ከገዢው የአፍሪካ ብሔራዊ ኮንግረስ መሪነት የተነሱት ዙማ ስልጣናቸውን እንዲለቁ ግፊቱ ተቀጣጥሎባቸዋል። በሙስና የተለወሰው የፕሬዝደንት ዙማ አስተዳደር ኤኤንሲን የመራጭ ድጋፍ እንዲያጣ አድርጎታል እየተባለ ነው። ፓርቲው በአሁኑ ወቅት የሚመራው በምክትሉ ሲሪል ራማፎሳ ሲሆን ሁለቱ መሪዎችና ደጋፊዎቻቸው ዙማ መቼ መሰናበት እንዳለባቸው ጭቅጭቅ ላይ ናቸው።
በብዙ መቶዎች የሚቆጠሩ ሰዎች እንግሊዝኛ ተናጋሪ ከሆኑት የካሜሩን ከተሞች እየሸሹ መሆናቸው ተገልጿል። በወታደራዊ ኃይልና ተገንጣዮች ናቸው በሚባሉ ታጣቂዎች መካከል ከሚካሄዱት ግጭቶች ነው እየሸሹ ያሉት። አንዳንድ እንግሊዝኛ ተናጋሪ ካሜሩናውያን ኢሙቡዳ ወደ ተባለች ፈረንሳይኛ ተናጋሪ ከተማ እየሸሹ መሆናቸውን የአሜሪካ ድምጽ ዘጋቢ ሞኪ ኤድዊን ኪንዲዜጋ ከከተማይቱ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ዘገባውን ይዛለች።
እንግሊዝኛ ተናጋሪ ከሆነው የካሜሩን ሰሜን ምዕራብ ክፍል ቢያንስ 220 ሰዎች ያሳፈሩ በርካታ መኪኖች ዛሬ ማለዳ እምቦይዳ ከተማ ገብተዋል። ከእነሱ መካከል ዶናታይን ፎስቶ የተባሉ የ55 ዓመት ዕድሜ ነጋዴ ይገኙባቸዋል። በወታደራዊ ኃይልና በታጣቂዎች መካከል ለቀናት ያህል ከባድ ውጊያ ሲካሄድ በመቆየቱ ከባለቤታቸውና ከአራት ልጆቻቸው ጋር ባሜንዳ ወደ ተባለችው ከተማ መሸሻቸውን ገልጸዋል። የካሜሩን ወታደራዊ ኃይል መንደሮቻቸውን እየወረረ በዘፈቀደ እንደሚተኩስና ሰዎችን እያሰረ ሰቆቃ እንደሚፈጽም ነው የተናገሩት። ግድያውና ሰቆቃው ባደረሰባቸው ፍርሃት ምክንያት ሰዎች ወታደራዊ መኪናን ሲያዩ ይሸሻሉ ይላሉ ፎትሶ። ክሪስቶፈር ምባይንጎንግ የተባለ የ27 ዓመት ዕድሜ ወጣት ገበሬ የካሜሩን ወታደራዊ ኃይል እንግሊዝኛ በሚነገርባቸው ከተሞችና መንደሮች ላይ እየተከማቸ በመሆኑ ከባድ ግጭት እንደሚኖር በመገመት የጊዜ ገደቡ ሳያልፍ ከመንደሩ እንደወጣ ገልጿል። ውጥረቱ እየበረታ የሄደው ተገንጣይ የሚባለው መሪ አዩክ ታቤ ጁሌስና 36 ደጋፊዎቹ በናይጄሪያ ታስረው ወደ ካሜሩን እንደተላኩ የሀገሪቱ መንግስት ካስታወቀ በኋላ ነው። ታሳሪዎቹ እስካሁን ባለው ጊዜ በይፋ ባለመታየታቸው ተገድለው ሊሆን ይችላል የሚል ስጋት አሳድሯል። የካሜሩን መንግስት ቃል አቀባይ ኢሳ ቹሮም ባወጡት መግለጫ 37ቱ ታሳሪዎች በሙሉ በሕይወት አሉ ብለዋል። ይሁንና በጉዳዩ የተቆጡ ደጋፊዎቹን አላረጋጋም። ካሜሩን ውስጥ በሚካሄደው ግጭት 7 መንደሮች በእሳት ጋይተዋል። ቢያንስ 20 የሚሆኑ ወታደሮችና ተገንጣዮች የሚገኙባቸው ሰዎች በግጭቱ ተገድለዋል።
የቀድሞ የዋይት ሀውስ ዋና ስትራቴጂ አውጪ የነበሩት ስቲቭ ባነን የፕሬዚደንት ዶናልድ ትራምፕ ዋና አማካሪ በነበሩበት ወቅት ስለነበራቸው ስራ ዛሬ በተወካዮች ምክር ቤት የስለላ ኮሚቴ በመጥሪያ ቀርበው ቃላቸውን ሊሰጡ ተይዞ የነበረውን ቀጠሮ ይለፈኝ ማለታቸው ተሰምቷል። ባለፈው ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት በተመለከተ ኮሚቴው የሚያካሂደው ምርመራ የሚመሩት የቴክሳሱ ሪፐብሊካን ማይክ ካናዌይ ባነን ቀርበው ቃላቸውን ይሰጣሉ ብለው እንደሚጠብቁ አስታውቀው ነበር። ለኮሚቴው ቅርበት ያላቸው ምንጮች ለዜና ማሰራጫዎች እንደገለጹት ግን ስለሚቀርቡት ጥያቄዎች በኮሚቴውና በዋይት ሀውስ መካከል ባለው አለመግባባት የተነሳ ባነን ኮሚቴው ዘንድ አይቀርቡም ተብሏል። በሌላ ዜና የዩናይትድ ስቴትስ ኃይሎች የመን ውስጥ በሚንቀሳቀሱ በአልቃይዳና በእስላማዊ መንግስት ላይ የአየር ድብደባቸውን አፋፍመው ቀጥለዋል። ባለፉት ታህሳስና ጥር ወራት ውስጥ 18 የአየር ጥቃቶችን ማካሄዳቸው ነው የተዘገበው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15635 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥር 29 2010 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ
ሰሞኑን ቢሾፍቱ ከተማ ውስጥ ተፈጥሮ በነበረ ግጭት ሳቢያ በአየር ኃይል ግቢ ከ2000 በላይ ወጣቶች ተጠግተው እንዳሉ ተገልጿል። ወጣቶቹ መንግሥት ወደ ትውልድ ስፍራቸው እንዲመልሳቸው ጠይቀዋል። የከተማው አስተዳደር ጥያቄያቸውን አልተቀበለም። እነዚሁ የወላይታ ተወላጅ ወጣቶች በቂ ምግብ ባለማግኘታቸው መራባቸውንም አንዳንድ ምንጮች ይናገራሉ። የከተማይቱ ከንቲባ ይህንን ያስተባብላሉ። መለስካቸው ማህ ተጨማሪ አለው።
ካለፈው ማክሰኞ ጀምሮ መንስኤው ተለይቶ ባልታወቀ ምክንያት በቢሾፍቱ ከተማ በተፈጠረው ግጭት ቁጥራቸው ከ2000 በላይ ይሆናሉ የተባሉ የወላይታ ተወላጅ ወጣቶች በከተማዋ በሚገኘው የአየር ኃይል ግቢ ውስጥ ተጠግተው እንደሚገኙ ታወቀ። በሁለት ግለሰቦች መካከል ከተፈጠረ ጠብ ተነስቶ የቡድንና የብሔር መልክ እንደያዘ የሚነገርለት ይህ ግጭት በአሁኑ ወቅት ጋብ ያለ ቢሆንም መንስኤው እስከ ዛሬም ጨርሶ እንዳልተጣራ፣ በግጭቱ ምክንያት የደረሰው ጉዳትም ተለይቶ እንዳልታወቀ ነው የቢሾፍቱ ከተማ ከንቲባ ወይዘሮ ገነት አብደላ ለቪኦኤ ማምሻውን የሚናገሩት። ከንቲባዋ እንደተናገሩት በአሁኑ ወቅት በአየር ኃይል ግቢ ተጠልለው የሚገኙት እነዚህ ወጣቶች እንዴት ወደዚህ እንደገቡም ተጣርቶ የታወቀ ነገር የለም።
እንደተባለው በግዳጅ አይደለም የሄዱት፣ አናቅም ብቻ ግዳጅ ያስገደዳቸው ይኑር የጠራቸው ይኑር፣ ይሄ እየተጣራ ያለ ጉዳይ ነው። ስለዚህ እዛ አየር ኃይል ግቢ ያው በጣም ጥብቅ ግቢ ነው። ምክንያቱም ከደህንነት አንጻር ጥንቃቄ የሚደረግበት አካባቢ ነው። ስለዚህ እዛ አካባቢ ላይ ተጠልለዋል እና ሄደን ልናነጋግራቸው ስንፈልግ ልጆቹ ፈቃደኞች አይደሉም። በተደጋጋሚ ሞከርን እኛ እንደ ከተማ መስተዳድሩ። እኛ ከተማ መስተዳድሩ አይደለም ሊያነጋግረን የሚገባው ፌዴራል ነው፣ የደቡብ ክልል የሚል ነገር ያን አነሱ። ያው እኛ ለዜጎቻችን ደግሞ እዚህ ከተማ ውስጥ ማንም ብሔር ብሔረሰብ እንደ ኢትዮጵያ የትም የመኖር መብት አለ። ይሄ ህገ መንግስታዊ መብቱ ነው። ይሄ መከበር አለበት። ዜጎቻችን ናቸው። እኛንን ኃላፊነቱን መውሰድ ያለብን ችግር ያለባቸው የሚለውን ነገር ችግርም ከደረሰባቸው ችግራቸውን ልናጣራ የሚገባው እኛን የሚለውን አቋም ይዘን ነው እኛም እየተንቀሳቀስን ያለ ነው።
ስማቸው እንዳይነገር ያስጠነቀቁና በአየር ኃይል ግቢ የተጠለሉትን ሰዎች ቁጥር ለማጣራት እንደሞከሩ ለቪኦኤ የተናገሩት አንድ ታዛቢ ደግሞ የተጠለሉት ሰዎች ሁሉ በሙሉ ፈቃዳቸው እንዳልሆነ ይጠቁማሉ።
ቁጥራቸው ባለፈው ሐሙስ ዕለት በትክክል ተመዝግቦ ከዛ የወጣውን ቁጥር ያጣራሁት አየር ኃይል ውስጥ ወደ 2000 ሰው አለ ተብሎ ሲገመት ከተማ መስተዳድር አዳራሽ ግቢ ውስጥ 212 ሰው አካባቢ ነበር ተመዝግቦ የወጣው። በዛ መሀል ወደ 16 የሚሆኑ ህጻናት አሉ፣ አሮጊቶች፣ ሽማግሌዎች አሉ። ያ ማለት የተመታው ሆስፒታል ውስጥ ተኝቶ የነበረው ፖሊስ ጣቢያ ታስረው የነበረው ሳይኖር ማለት ነው። ከነዛ ውስጥ ወደ ሀገራችን እንሂድ ብለው አብዛኛዎቹ ከሐሙስ ከሰዓት በኋላ ወጥተው እንደገና ተይዘው ወደ አየር ኃይል ገቡ።
እኒሁ ታዛቢ አክለው ግን ተጨማሪ ማብራሪያ ሰጥተውኛል።
አብዛኛዎቹ በገዛ ፍቃዳቸው ለደህንነታቸው ሲባል አየር ኃይል እንዲያቆያቸው በሚል ነው ወደ አየር ኃይል ሄደው የገቡት። በኋላ ላይ ግን ያው መስተዳድሩ እዛ ግቢ ውስጥ ያሉትን ወስደው አየር ኃይል በራሳቸው ፍቃድ ይሁን አስገድደው ይሁን ጨምሮ የቀርቡትን ሐሙስ ዕለት ማለት ነው። አሁን በአጠቃላይ እዛ ያሉ ሰዎች በአሁኑ ሰዓት በጣም እየተራቡ ነው። የሚተኙት ሜዳ ላይ ነው። መኝታ የለም። እህል ውሃ እንኳን ያዘነው የከተማ ሰው ነው እንጀራም ዳቦም እየወሰደ የሚሰጣቸው።
የቢሾፍቱ ከተማ ከንቲባ ወይዘሮ ገነት አብደላ በበኩላቸው ወደ አየር ኃይል ግቢ የገቡት ሰዎች ሁሉ የገቡበትን ሁኔታ ገና እየተጣራ መሆኑን ቢናገሩም ታዛቢው እንደተናገሩት ተጠላዮቹ የምግብ ችግር አለባቸው ያሉትን አጥብቀው አስተባብለዋል።
በጭራሽ ምግብን እያቀረበላቸው ያለው የአካባቢ ህብረተሰብ ነው። የቢሾፍቱ ከተማ ይተባበራል፣ ህብረተሰቡ ይተባበራል፣ ይተጋገዛል። ስለዚህ እያንዳንዱ ህብረተሰብ በቤቱ ምግብ እያበሰለን ሲያደርስላቸው የነበረውና እነዚህ ልጆች የብሾፍቱ ከተማም ይሁኑ ከሌላ ከአካባቢው ተሰባሰበም ይሁን ግን እስኪጣራ ድረስ ሰው ናቸውና መመገብ አለባቸው የሚለውን አቋም ይዞ ነው የአካባቢው ህብረተሰብ ምግብ እያቀረበላቸው የነበረው። እንደውም ትናንትና ማታ ወጥተው በድንጋይ ሲወራወሩ በነበረበት ሰዓት እራት ሊያደርሱላቸው ምግብ እያዘጋጁ ያሉ ዜጎች ሁሉም ቤታቸው ተደብድቦባቸዋል እና እርቧል፣ ተቸግሯል የሚል ነገር ሊነሳ ማይገባ የፌዴራል የአደጋ እና ምግቦችነት እያቀረበላቸው ነው። ሩዝ እና ምግብ እያቀረበ ነው። እኛም እንደ ከተማ መስተዳድሩ ዜጎች ናቸው፣ ስለዚህ መጎዳት የለባቸውም። እስኪለይ ድረስ ችግራቸውን አውቀን ድጋፍ ይደረግላቸው ድረስ ምን ድንኳን እንዲደረግላቸው እያደረግን ነው። ስለዚህ እነዚህ ዜጎች ተመዝግበው ከየት ቀበሌ ከየት ቤት ተፈናቀሉ የሚለውን ነገር ያው እያጣራን ነው። ለነገሩ ለዚህ ፈቃደኞች አይደለም። አጠቃላይ እኛ ተፈናቅለናል የሚል ነገር ነው የሚያነሱ።
እነዚህ በአሁኑ ጊዜ በአየር ኃይል ግቢ ተጠለው የሚገኙ የወላይታ ተወላጅ ዜጎች በአሁኑ ጊዜ ወደ ትውልድ ቀያቸው መንግስት እንዲመልሳቸው ጥያቄ አቅርበዋል። ይህንንም በትናንትና ዕለት ከተጠልሉበት ግቢ በኃይል ወጥተው እንደገለጹ አንድ ሌላ ስማቸው እንዳይገለጽ የተናገሩ ታዛቢ ለቪኦኤ አስረድተዋል።
ከየራይል ግቢ በምን ምክንያት እንደወጡ አይታወቅም። ብቻ ከግቢ በአንድ ወጥተው ወደ ከተማ ሲገቡ ሲወሩ ድምፅ ሰምቶ ህዝብ ሲወጣ እነሱ ድንጋይ መወርወር ጀመሩ። በምን እንደወጡ አይታወቅም። ዝም ብሎ ወጡና ከዛ ቲቤት ፎቅ ነበረ፣ እሱ ላይ ድንጋይ ወርውሮ መስታወቱ ተባብሮ ከዚያ ህዝብ መመለስ ሲያቃታቸው ወደ ፖሊስ ደውሉና ፖሊሶች መጡና የከተማ ፖሊሶች መለሱ። ህዝብ ላይ ጉዳት አልደረሰም፣ ቤቶች ላይ ነው በድንጋይ በዛው ፖሊሶቹ መጡ። ወዲያ ፖሊስ ሲመጣ ያው ልጆቹ መንገድ ዘግቶ ወደ ከተማ ሌላ ወጥቶ እንዳይረብሹ መለሱት ወደ ግቢ።
ከንቲባዋ በበኩላቸው ይህንን የተጠላዮችን ጥያቄ እንደማይቀበሉት ከነ ምክንያቱ ያስረዳሉ።
እንደገና ድጋሚ ትላንትና ይሄ መልእክት ለደቡብ ደረሰ። እነሱም አብረን ይሄን ችግር እንፍታ በማለት ሄደን ልናነጋግራቸው ሞከርን። እነሱ ምንድነው አቋማቸው? የደቡብ ክልል ወስዶ ይጫነን የሚል ነገር ነው የሚያነሱት። እኛ ደግሞ ዜጎቻችን ናቸው፣ የትም መሄድ የለባቸውም። የኢትዮጵያ ብሔር ብሔረሰብ የትም የመኖር ህገ መንግስታዊ መብቱ መጠበቅ አለበት፣ እኛም ይህንን የምንጠብቀው የሚል ነው። የደቡብ ክልልም ይህንኑ አቋም ነው ያንጸባረቀው እና በዚያ አኳኋን እያለን ነው ልጆቹ ከግቢው እየሮጡ ወጥተው የከተማው ህዝብ ላይ ድንጋይ በመወርወር የተጎዳ ሰው አለ። መስታወቶች ተሰባብረዋል፣ በሮች ተሰባብረዋል። ያው ጉዳቱን ደግሞ እያጣራን ነው። ይሄን ያህል ጉዳት የሚል የሚያጣራ የቴክኒክ ኮሚቴ ያቋቁመናል። ስለዚህ ትናንትና የተከሰተው
ሁሉም የሚስማማበት የሚመስለው ጉዳይ ግን ይህ አሁን የብሔር መልክ የያዘ የሚመስለው ግጭት የተነሳው በግለሰቦች ግጭት እንደሆነ ነው። ይሁንና መንስኤው ይህ ብቻ ነው የሚል እርግጠኝነት በሁሉም ዘንድ የለም። የከተማዋ ከንቲባ ወይዘሮ ገነት ግጭቱን ወደ ብሔር ግጭትነት ለማዞር የሚፈልጉ ኃይሎች ይኖራሉ የሚል ጥርጣሬያቸውን አልሸሸጉም። ታዛቢዎች በበኩላቸው ለየትኛውም ብያኔ በቂ መረጃ የለንም ባይ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለቀድሞ የኢትዮጵያ ፕሬዝደንትና የፓርቲው ማዕከላዊ ኮሚቴ አባል ዶክተር ነጋሶ ጊዳዳ የአንድ ጊዜ ስጦታ ሊያበረክትላቸው መሆኑን ለአሜሪካ ድምፅ ገለጹ። በፓርቲው ስራ አስፈጻሚ ኮሚቴ በኩል የቤት መኪና እንዲገዛላቸው፣ የገንዘብ ስጦታ እንደሚበረከትላቸውና በሀገር ውስጥና በውጭ ሀገር የሕክምና ወጪያቸው እንዲሸፈንላቸው መወሰኑ ተነግሯቸዋል። ይህ ውሳኔ እስካሁን ሲጠይቁት ከነበረው የመብት ጥያቄ ጋር የሚገናኝ እንዳልሆነ ተናግረዋል። ጽዮን ግርማ ነች ያነጋገረቻቸው።
ከ1987 እስከ 1993 ዓመተ ምህረት የኢትዮጵያ ፕሬዝዳንት የነበሩትና ኦህዴድ ውስጥ ለ10 ዓመት በማዕከላዊ ኮሚቴ አባልነት ያገለገሉት ዶክተር ነጋሶ ጊዳዳ ፓርቲያቸው ስጦታ እንዳበረከተላቸው ነግረውናል። ስጦታው ምንድን ነው ብያቸው ነበር ማምሻውን በስልክ።
ኦህዴድ የወሰነው በጉዳዩ ላይ የዘገየ ቢሆንም ድርጅቱን ሳገለግል ስለነበርኩኝ ከአስር ዓመት በላይ ምንም መብቴንም አላስጠበቅልኝ አልተከራ አልታገለልኝም ምንም አላደረገ ልጅም ነበር። አሁን ግን አዲሱ አመራር ትክክል አይደለም፣ አገርንም ኦህዴድንም ሲያገለግል የነበረን ሰው ዝም ብሎ ማየት ትክክል አይደለም ብሎ ውሳኔ አሳልፎ በስራ አስፈጻሚ በኩል የተነገረኝ፣ አንደኛ የጤንነቴ ጉዳይ በሀገር ውስጥም በውጭ ሀገርም ሕክምና እንዳገኝ ሁኔታ እንደሚመቻችልኝ፣ ሁለተኛ አንድ መኪና እንደሚገዛልኝ፣ ሶስተኛ ደግሞ የአንድ ጊዜ ድጋፍ በገንዘብ እናደርግልሃለን ብሎ የተወሰነ ገንዘብ ሰጥቶኛል። እና ይሄ ነው እኔ የሰማሁት ከኦህዴድ በኩል። ስለዚህ ነው አመሰግናቸዋለሁ አባላት
ስለዚህም
አመራሩንም በመጨረሻ ይህንን ስላደረጉ አመሰግናቸዋለሁ።
ዶክተር ነጋሶ ጊዳዳ ከፕሬዝዳንትነት ስልጣን ከተነሱ በኋላ በቀድሞ ፕሬዝዳንትነታቸው ሊያገኙ የሚገባው በአዋጅ ላይ የተቀመጠው ጥቅም የመኖሪያ ቤት፣ ለእርሳቸውና ለቤተሰባቸው ሕክምና፣ ሁለት ተሽከርካሪ ጥበቃና እንዲሁም የወር ቋሚ ደሞዝ ነበር። የአሁኑ የኦህዴድ ውሳኔ ከእነዚህ ጥቅሞች ጋር የተገናኘ ነገር አለው ወይ ብያቸው ነበር።
በፍጹም አያያዝም፣ ከዛ ጋር የተያያዘ አይደለም። ከፌዴራል መንግስት ጋር ያለኝ ክርክር እስካሁን እልባት አላገኘም። እኔ አሁን መፍትሄ እስካሁንም አልተከበረልኝ። መፍትሄ እንዲከበርልኝ አሁንም እታገላለሁ እስኪከበርልኝ ድረስ። ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። ሁለተኛ ደግሞ ይሄ በቋሚነት ኦህዴድም ቢሆን በቋሚነት የማገኘው ገንዘብ ሳይሆን ለአንድ ጊዜ ብቻ የተወሰነ ገንዘብ ነው የሰጠ።
ምን ያህል ገንዘብ ለመስጠት ቃል ገባ?
እሱን እንግዲህ መናገር ትንሽ ትክክልም አይደለም።
ዶክተር ነጋሶ በአዲስ አበባ ዶ ብስራተ ገብርኤል የሚገኘው እና ከኪራይ ቤቶች አስተዳደር የተሰጣቸው የመኖሪያ ቤትን እንዲለቁ ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። በተጨማሪም ቤቱ እድሳት እንዲደረግለት ተደጋጋሚ ጥያቄ ሲያቀርቡ እንደነበር ይታወሳል። በአዋጁ የተቀመጠው መብታቸውም እንዲከበርላቸው ሲጠይቁ ነበር። ለመሆኑ ጉዳዩ ከምን ደርሷል አልኳቸው።
ደብዳቤ ጽፌ ነበር ለአፈ ጉባኤዎቹ፣ ምንም መልስ አልሰጡኝም። ጠብቄ ምንም መልስ ስላላገኘው ለአራቱም የበላይ ባለስልጣናት ለፕሬዚደንቱ፣ ለጠቅላይ ሚኒስትሩ እና ለሁለቱ አፈ ጉባኤዎች ጽፌ ነበር። ለዛም መልስ አላገኘውም። አውንታዊ ይሁን አሉታዊ መልስ አላገኘውም ነበር። ከዛ መጨረሻ ላይ ከአንድ አመት በፊት ለምክር ቤቱ ጉዳዩን እንዲያየው በምክር ቤት ደረጃ ጉዳዩን እንዲያየው 9 ገጽ ደብዳቤ ጽፌ አፈ ጉባኤ ለአባዱላ ደብዳቤውን ለምክር ቤት እንዲያቀርቡልኝ ጠይቄያቸው መልስ ምንም አውንታዊም ሆነ አሉታዊ መልስ እስካሁን ድረስ አልተሰጠም። አሁን ትንሽ ጊዜ ከጠበቅኩ በኋላ ሌላ ህጋዊ እርምጃ መወሰን እያሰብኩበት።
ከዶክተር ነጋሶ ተከትለው የፕሬዝዳንትነት ስልጣን ይዘው የነበሩት የቀድሞ ፕሬዝዳንት አቶ ግርማ ወልደ ጊዮርጊስ የተጠቀሱት መብቶች ተከብሮላቸው እንደሚኖሩ ይታወቃል። ዶክተር ነጋሶ ጊዳዳ ከስልጣን ከወረዱ በኋላ በአንድነት ለፍትህና ለዴሞክራሲ ፓርቲ ውስጥ አባልና አመራር ሆኖ መስራታቸውም ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ ያለ ህጋዊ ፈቃድ ከሚኖሩ ሰዎች መካከል የአፍሪካና ካሪቢያን ዘር ያላቸው 5% ይሆናሉ። ሆኖም እነዚህ ስደተኞችና ፍልሰተኞች በኢሚግሬሽን የፖሊሲ ውይይቶች ሲጠቀሱ አይሰማም ይላሉ ባለሙያዎችና ድጋፍ ሰጪ ድርጅቶች። አፍሪካውያኑ ስደተኞች ያለ ህጋዊ የጉዞ ሰነድ ከደቡብና ማዕከላዊ አሜሪካ አቋርጠው ከብራዚል ወደ አሜሪካ ከሚገቡባቸው ግዛቶች አንዷ ወደ ሆነችው ቴክሳስ ተጉዞ የነበረው ሄኖክ ሰማእግዜር ተጨማሪ አለው።
በቴክሳስ ለስደተኞች ህጋዊ ምክርና ውክልና አገልግሎት የሚሰጠው አሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቫሬስ ደንበኞች የላቲን አሜሪካ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን አፍሪካውያን ስደተኞችን መወከል ጀምራለች። ኦሊቫሬስ ደንበኞቿ በኢሚግሬሽን እስር ቤት የሚገኙ ናቸው። በሳን አንቶኒዮ ቴክሳስ አቅራቢያ የሚገኙ እስረኞችን በነጻ የማማከርና የውክልና አገልግሎት ትሰጣለች። ከኢትዮጵያ፣ ሶማሊያ፣ ካሜሩን፣ ሴኔጋል የመሳሰሉና ሌሎች የአፍሪካ ሀገሮች ስደተኞች ከብራዚል ተነስተው እስከ 10 የሚሆኑ ሀገሮችን ቋንቋውን ሳይናገሩ የጉዞ ፈቃድ ሳይኖራቸው ይመጣሉ። የብዙዎቹ ታሪክ የተለያየ ቢሆንም ከሀገር የሚገፏቸው ጉዳዮች ተመሳሳይነት አሏቸው።
Majority of the individuals that we see are submitting asylum applications because they've either suffered some form of persecution.
የሚበዙት ስደተኞች እዚህ ሲደርሱ የፖለቲካ ጥገኝነት ይጠይቃሉ።
በሀገራቸው ጥቃት እንደደረሰባቸው በመግለጽና አሁንም ቢመለሱ ሊደርስባቸው የሚችሉ ወከባና ጥቃቶችን ይዘረዝራሉ። በዚህ መልኩ ነው ለመቆየትና ተይዘው ቢመለሱ የሚደርስባቸውን ጥቃት በመግለጽ ጥገኝነት የሚጠይቁት።
ኦሊቫሬስ ነጻ የህግ ውክልና ከመትሰጣቸው ግለሰቦች አንዱ የሰራሊዮን ዜግነት ያለው ሲሚዮን ኮሮማ ነው። ኮሮማ በፒርሰል ቴክሳስ በሚገኘው የደቡብ ቴክሳስ የስደተኞችና ፍልሰተኞች እስር ቤት ለበርካታ ወራት በእስር ላይ ይገኛል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት በእስር ቤቱ የአሜሪካ ድምፅ ቀረጻ እንዲያደርግ ባለመፍቀዱ በስልክ አነጋግረነዋል።
ከሴራሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው።
For Simone, it means that he is in danger of being returned back to his home country.
Simeon በሀገሩ ጥቃት ለደረሰበት ሸሽቷል። መመለስ አይፈልግም። ተገዶ ቢመለስ በሀገሩ ጥቃት እንደሚደርስበት ይናገራል።
ሲሚዮን ኮሮማ ወደ ዩናይትድ ስቴትስ ከመምጣቱ በፊት 3 የአፍሪካ ሀገሮች ውስጥ የተሰደደ ሲሆን ባለቤቱንና ህፃን ልጁን ትቶ እግር አውጭኝ ያለው በሃይማኖቱ የተነሳ ደረሰብኝ በሚለው ጥቃት ነው። ወደ ዩናይትድ ስቴትስ ለመምጣት ባህር የተሻገረው አስቀድሞ ወደ ብራዚል ነው። ከዚያ በእግር በመኪና በጀልባና በፈረስ አቆራርጦ ቴክሳስ ገብቷል። የጉዞው አስቸጋሪ መንገድ በኮሎምቢያና ፓናማ መካከል የሚገኝ መንገድ የሌለው ጥቅጥቅ ያለ ደን ነው።
We spent like 4 days walking over 200 kilometers. We climbed like 7 mountains.
ለአራት ቀናት ያህል በእግር ተጉዘናል። ወደ 200 የሚጠጋ ኪሎ ሜትር 7 ተራሮችን ወጥተናል ወርደናል። መንገዱ አስቸጋሪና ለሞት የሚዳርግ አደጋ ጭምር የበዛበት ነው።
የሲሚዮን ኮሮማይ ጥገኝነት ጥያቄ ባለፈው ጥቅምት ወር በኢሚግሬሽን ዳኛ ውድቅ ተደርጎ ዳኛው ወደ ሀገሩ ተጠርፎ እንዲመለስ ውሳኔ አስተላልፈውበታል። የይግባኝ ውሳኔውን ይግባኝ ማለት ይችላል። ሆኖም የይግባኝ ማመልከቻ ካስገባ ለተጨማሪ እስራት ይጋለጣል።
ክት ብሎኛል። ለዘጠኝ ወራት ታስሬ ቆይቻለሁ። ይግባኝ በመጠየቄ ለተጨማሪ 8 ወራት እስር የምዳረግ ከሆነ በጣም ዘግናኝ ሁኔታ ላይ ወድቃለሁ።
የ36 ዓመቱ ሲሚዮን ኮሮማ ሄርኒያ የተባለ የሆድ ዕቃ መቀደድ በሽታ እንዳለበት ይናገራል። ጤና ጥቶ በእስር ቤት መቆየት ለሕይወቱ አደጋ እንዳለው ይገነዘባል። ወደ ሀገሩ ግን ፈጽሞ መመለስ አይሻም። የዩናይትድ ስቴትስ ኢሚግሬሽን ፍርድ ቤቶች በጥገኝነት ጠያቂዎች አቤቱታ ተጨናንቀዋል። ዳኞችም ጉዳዮችን አጢነው ውሳኔ ለመስጠት ወራት አንዳንዴም ዓመታት ይፈጅባቸዋል። ያለ ቪዛ በደቡባዊ የዩናይትድ ስቴትስ ድንበር የሚገቡ ስደተኞች ታዲያ እነዚህን ጊዜያት በእስር ቤት ነው የሚቆዩት። ጄኒፈር ሎንግ በኦስቲን ቴክሳስ ስደተኞችን የሚያስጠልል ካሳ ማሪኔላ የተባለ ድርጅት ትመራለች። ከእስር ቤት ተለቀው የሚያስጠጋ ዘመድ የሌላቸው ስደተኞችና ፍልሰተኞች የሥራ ፈቃድ እስኪያገኙ ና በሁለት እግሮቻቸው እስኪቆሙ ድረስ የመኖሪያ ቤት ምግብና የሕክምና አገልግሎት ይሰጣሉ። ድርጅቱ ነጻ የሕግ ውክልናም ይሰጣል።
They're unfortunately required to finish their immigration case while they're detained.
የኢሚግሬሽን ጉዳያቸውን በስር ሆነው እንዲከታተሉ ይገደዳሉ። ብዙዎቹ ያለ ጠበቃ ነው ጉዳያቸውን ፍርድ ቤት የሚያቀርቡት።
People who are in detention do not generally win asylum.
በእስር ላይ ሆነው ጥገኝነት የሚጠይቁ አብዛኛዎቹ ሰዎች አቤቱታቸው ተቀባይነት አያገኝም። ስለዚህ በቀጥታ ከእስር ቤት ወደ ሀገራቸው እንዲመለሱ ይደረጋሉ።
የአሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቨሬዝ የጥገኝነት ጥያቄዎቹ ለምን ተቀባይነት እንደማያገኙ ስታስረዳ
individuals who have suffered so much trauma in their home country
በሀገራቸው ጭካኔና ጥቃት የደረሰባቸው ሰዎች የስነ ልቦና ቁስላቸው የበረታ ነው። ሆኖም ይህንን የህሊና ቁስል ተቀብለውት ስለኖሩ ስቃያቸውን ለምደውት የደረሱባቸውን ጥቃቶች አቅለው ሲመለከቱት ይታያል። በዚህ የተነሳ በፍርድ ቤት ዳኞች ሲጠየቁ የደረሰባቸውን ስቃይ በዝርዝር አያስረዱም። ለጥገኝነት አቤቱታቸው እነዚህ መረጃዎች በእጅጉ ጠቃሚና ለስኬት ወሳኝ ሆነው ሳለ በአግባቡ ሲያስረዱ ግን አይታይም።
ወደ ደቡባዊ ዩናይትድ ስቴትስ ከተለያዩ የዓለም ክፍሎች የሚመጡ ስደተኞችና ፍልሰተኞች በአስር ሺዎች ይቆጠራሉ በየዓመቱ። በአሁኑ ወቅት ወደ 38 ሺህ የሚሆኑ ሰዎች በመላው ዩናይትድ ስቴትስ በሚገኙ የኢሚግሬሽን እስር ቤቶች ተይዘው ይገኛሉ። ከዚህ ቁጥር በፍጥነት እያደገ ያለው ከአፍሪካ የሚመጡት ነው። ሄኖክ ሰማግዜር፣ ሳን አንቶኒዮ፣ ቴክሳስ።
የመጨረሻው የምሽቱ ዘገባ ላይ ደርሰናል። በፓሪሱ የ2015 የሽብር ጥቃት ዋናው ተጠርጣሪ ሳላህ አብደሰላም ሰኞ ትናንትና ማለት ነው ፍርድ ቤት ቀርቧል። በዚህ ሲጠበቅ በቆየውና ብረሰልስ ውስጥ በተካሄደው ችሎት ተጠርጣሪው አብደሰላም ያለምንም ንግግር ነበር በጸጥታ ሲከታተል የቆየው። እሱና ሌላው ተጠርጣሪ ተከሳሽ ሶፊያና ያሪ ቤልጂግ ውስጥ ከፖሊሶች ጋር በተካሄደ የተኩስ ልውውጥ ጋር በተገናኘ የተለያየ ክስ ነው የተመሰረተባቸው። ሊሳ ብራያንት ከፓሪስ ለቪኦኤ ዘግባለች። አዲሱ አበበ ይዞታል።
ሳላህ አብድስላም ወደ ፍርድ ቤቱ ችሎት እንደገባ ነበር አንደበቱ የተያዘ ያህል ጸጥ ያለው። በፈረንሳይ ታሪክ ከፍተኛ ደም መፋሰስ በታየበት በዚህ የ2015ቱ ጥቃት ተጠርጣሪው አብድስላም የነበረውን ሚና እንዲናገር ቢጠየቅም መጀመሪያው ላይ ዝምታ መርጦ ነበር። ረጅም ጠጉር ያለው ጢማሙ ተከሳሽ ነጭ በነጭ ተላብሶ ወደ ችሎቱ የገባው በከፍተኛ የጸጥታ ጥበቃ ኃይሎች ታጅቦ ነበር። ችሎቱ ሲጀምር ለመናገርም ሆነ ወደ መቆሚያው ስፍራ መሄድ አልፈለገም። ቆየት ብሎ ግን ሙስሊሞች በሐቅ አንዳኝም ካለ በኋላ ከአላህ በቀር ለማንም ምንም አልናገር ሲል ተደምጧል። በዚህ ከፖሊሶች ጋር በተካሄደው የተኩስ ልውውጥና የመግደል ሙከራ አብድስላምና አያሪ ጥፋተኞች ሆነው ከተገኙ ምንም እንኳ አቃቢ ሕጉ የጠየቀው 20 ቢሆንም ሕጉ ግን 40 ዓመት ያከናንባቸዋል። ነገሩ የተፈጸመው ፓሪስ ላይ 130 ሰዎች የሞቱበት የሽብርተኞች ጥቃት ከተካሄደ ከአራት ወር በኋላ እንደ አውሮፓ አቆጣጠር በ2016 መጋቢት ወር መሆኑ ይታወሳል። አብድስላም የታሰረውም ጠፍቶ በተገኘበትና በልጅነቱ ባደገበት በብራስልስ ሞለምቢክ ወረዳ ውስጥ ነው። እዚያ ከገባ ከቀናት በኋላ በቁጥጥር ስር ለመዋል ቤልጂግ ዋና ከተማና አየር ማረፊያ አካባቢ በተካሄደው የተኩስ ልውውጥ ከ30 በላይ ሰዎች መሞታቸው አይዘነጋም። የቤልጂግ የወንጀል ጉዳይ ተመራማሪው ማይክል ዳንቲነ ስለ ፓሪሱም ሆነ ስለ ብራስልሱ ጥቃት በውል ለመረዳት አብድስላም የመረጃ ማዕድናችን ነው ይላሉ። ዳንቲነ ለፈረንሳይ ራዲዮ ጣቢያ ሲናገሩ አብድስላም የሰጠው ቃል ሌሎች ወንጀለኞችን አድኖ ለመያዝ የሚያገለግል የፕሮፓጋንዳ መልስ ነው ነው ያሉት። ፊሊፕ ዱፐሮን ከፓሪሱ ጥቃት በሕይወት የተረፉ ቡድን ኃላፊ ናቸው። አብድስላም ችሎቱ ላይ ዝምታን መምረጡ አላስደነቀኝም ይላሉ። እሳቸው ደግሞ ልጃቸው በ2015ቱ ጥቃት የሞተባቸው ዱፐሮን አብድስላም ወደ ችሎቱ ሲገባ እጅግ ከፍተኛ የሆነ የቁጣና የንዴት ቃል ነው ያሰሙት። የልጃቸውን ገዳይ ለመጀመሪያ ጊዜ ማየትም በጣም አስቸጋሪ እንደነበር ታይቶባቸዋል።
የማክሰኞ ዝግጅታችን ይቀጥላል። አሁን ማስታወቂያ።
ሳይፎን ከቪኦኤ በነጻ።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3.com ኢሜይል ይላኩ። እንደገና ዘረዝረዋለሁኝ። MELKAMZENA አት PSIPHON3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ወደ አሻው ሳይት ገብተው ያሻውን ቪኦኤ አምሃሪክ ወይም ቪኦኤ አማርኛን፣ ማኅበራዊ ሚዲያዎችን፣ የፈለጉትን መቅዘፍ ማግኘት መፈለግ ይችላሉ።
የፕሮግራም መልእክት።
ከአንድ አመት ወይም ከአራት ፎቶ ቀናት ቆይታዬ በኋላ ሲወጣ እየተቀበለኝን ህዝብ ሳይ እኔ አካባቢ ያሉ ትምህርት ቤት ተማሪዎች ሁሉ በሰልፍ እየመጡ ሲጠይቁኝ፣ በተለይም በ2 ሚሊዮን የሚገመት የአምቦ መስመር ህዝብ ወጥቶ ሲቀበለኝ፣ ምናልባት ኢህአዴግ እኔ አንድ አመት እስር ቤት በቆየሁበት ጊዜ የኦሮሞ ወጣቶችን ሲያደራጅልን የቆየ ይመስላል። በህልም ደረጃ ያላሰብኩ የህዝብ ብዛት ነው እስካሁንም እየመጣ የሚጠይቀኝ።
የኦሮሞ ፌዴራላዊ ዲሞክራሲያዊ ኮንግረስ ሊቀመንበር የዶክተር መረራ ጉዲናን ድምፅ ነው የሰማ ነው። ለፊታችን አርብ በሚቀርብ የጥያቄው መልስ ዝግጅት ላይ ይቀርባሉ። ጥያቄዎቻችሁን ለዶክተር መረራ ጉዲና አቅርቡ።
የስልክ ቁጥራችን 202-205-9942 የውስጥ መስመሩ 14 ነው። ኢሜይል ደግሞ horn@voanews.com ነው። የስልክ ቁጥራችሁን ከላካችሁልን ደግሞ በውይይቱ ሰዓት ደውለን ጥያቄዎቻችሁን ለዶክተር መረራ በቀጥታ እንድታቀርቡ እናገናኛችኋለን።
ጥያቄዎቻችሁን እስከ ከነገ በስቲያ ሐሙስ እንቀበላለን። በፌስቡክ ቪኦኤ አምሃሪክ ላይም ማስፈር ትችላላችሁ። ለጥያቄዎ መልስ
ፕሮግራማችን ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የጥቁር አሜሪካውያን ታሪክ ወር
የጥቁሮች ታሪክ ወር በዩናይትድ ስቴትስ የአፍሪካ አሜሪካውያን ታሪክ ወር ተብሎ ይታወቃል። ይህ የጥቁሮች ታሪክ ወር በዩናይትድ ስቴትስ፣ በካናዳ፣ በእንግሊዝ እንዲሁም ከዛሬ 2 ዓመት ማለትም በአውሮፓ የዘመን አቆጣጠር ከ2016 ዓ.ም ጀምሮ ደግሞ በኔዘርላንድስ ወይም ሆላንድ በየዓመቱ ይከበራል። የጥቁሮች ታሪክ፣ የጥቁሮች ስኬት ይዘከርበታል። ወሩን ዩናይትድ ስቴትስ እና ካናዳ የሚያከብሩት አሁን ባለንበት ፌብርዋሪ ሲሆን እንግሊዝ እና ሆላንድ ደግሞ ከኢትዮጵያው ጥቅምት ጋር ተቀራራቢ ወይም ተደራራቢ በሆነው ወርሃ ኦክቶበር ነው። ይህ የጥቁሮች ታሪክ ወር በይፋ መታሰብ ከመጀመሩ በፊት የዛሬ 92 ዓመት በአውሮፓ የዘመን አቆጣጠር በ1926 ዓ ም ወይም በኢትዮጵያ በ1918 ዓ ም የፌብርዋሪ ሁለተኛው ሳምንት የኔግሮ ታሪክ ሳምንት እንዲባል የታሪክ ተመራማሪው ካርተር ውድሰንና የጥቁሮች ሕይወትና ታሪክ ጥናት ማኅበር ጥሪ ካስተላለፉ ወዲህ መታሰብ መጀመሩ ተጽፏል። የጥቁሮች ታሪክ ወር ፌብርዋሪ እንዲሆን የተወሰነው የአሜሪካ ጥቁሮች አብዝተው የሚወዷቸው ባርነትን ያስወገዱ 16ኛው ፕሬዚደንት አብርሃም ሊንከን እንዲሁም ባልተናነሰ ሁኔታ የሚያከብሯቸው ጥቁር አሜሪካዊው የማኅበራዊ ለውጥ አስተሳሰብ አራማጅና ባርነትን የማስወገድ ፍልሚያው አባል ጸሐፊ፣ ተሟጋች፣ ተናጋሪና የመንግሥት ሰው ፍሬድሪክ ዳግላስ የተወለዱበት ወርም ስለሆነ እንደሆነ ይነገራል። ዛሬ ፌብርዋሪ 6 የዛሬ 150 ዓመት ታህሳስ 29860 ዓ ም በኢትዮጵያ አቆጣጠር ማለት ነው የዩናይትድ ስቴትስ ሕገ መንግሥት 14ኛው ማሻሻያ ጸደቀ። ይህ የመልሶ ግንባታ ወይም ሪኮንስትራክሽን አሜንድመንት እየተባለ የሚታወቀው ማሻሻያ ጥቁሮች የዩናይትድ ስቴትስ ዜጋ ሊሆኑ ይችላሉ ሲል ደነገገ። በዚያ ምክንያትም ከዜግነት ጋር የተያያዘ ጥቅማ ጥቅሞች ሁሉ እንደሚከበሩ ሕገ መንግሥቱ ቢደነግግም እስከ 1960ዎቹ ጥቁሮች በአሜሪካ አይመርጡም አይመረጡም ነበር። ገናናው የሲቪል መብቶች ተሟጋች ማርቲን ሉተር ኪንግ የታገሉትና የወደቁትም ለጥቁሮች ሊከበሩላቸው ይገባል ሲሏቸው ከነበሩ መብቶች አንዱ ለሆነው የጥቁሮች የመምረጥ ወይም ድምፅ የመስጠት መብት መከበር ነው። ያ ሁሉ አልፎ ታዲያ የመጀመሪያው ጥቁር ፕሬዚደንት የዛሬ 9 ዓመት ተመርጠው ዋይት ሃውስ ለሁለት የሥልጣን ዘመናት ቢቆዩም ይህ የዘር ግንኙነቶች ተቋማዊ መዛባት ጉዳይ ዛሬም በዩናይትድ ስቴትስ እያነጋገረ ይገኛል።
ፕሮግራማችን ይቀጥላል። የምናስተናግዳችሁ ቆንጂት ታዬና
ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ጤና ይስጥልኝ። ሰሎሞንና ሲሆን ያዘጋጃችሁትን ፕሮግራም ሰማሁ። መግደል የምትለዋን ሀረግ ብቻ ወስዳችሁ መጠቀም ያለባችሁ አልመሰለኝ። ምክንያቱም ሰላማዊ ሰልፍ ሌላ ነው፣ ግርግር ደግሞ ሌላ ነው። እኛ ያልታደልን ሰዎች ሆንና ነው እንጂ በአንድ ሀገር ውስጥ አንድ ፖሊስ የደንብ ልብስ ከለበሰ ማንም ሊነካው አይገባም። ብቻ ሰላማዊ ሰልፍ አድርጎ ሀሳቡን እየገለጸ መንቀሳቀስ ካልሆነ በስተቀር ፖሊስን መንካት፣ ፖሊስን በድንጋይ መፈንከት ክልክል ነው። በሌላ ሀገር በሀገራችን ክልክል የሆነ አልመሰለኝም። ምክንያቱም ብዙ ጊዜ ህዝብ ብቻ ሳይሆን ፖሊስም ሲደበደብ እየሰማሁ ነው። ይሄ እንግዲህ የግለጻችሁት አይደለም። ሰራ ሰላማዊ ሰልፍ ከሆነ ሰው መገደል የለበትም። ኃይል የተቀላቀለበት ከሆነ ግን መንግስት ስርዓት ለማክበር ነው የተቀምጦ ያለው። ስርዓት ለማክበር የግድ ይለዋል። አመሰግናለሁ።
ቪዎች በአሁኑ ሰዓት የአሜሪካ መንግስት ኢትዮጵያ ውስጥ ያለው ስርዓት ለውጭ ሀገር መርማሪዎች በሩን ክፍት እንዲያደርግ ጠይቋል። ሊሆን ስለሚችል ኢትዮጵያ ውስጥ ያላችሁ ኢትዮጵያውያን ድርጅቶች ተቃዋሚም ሆነ ባለው ስራ ብሱ ናችሁ፣ የሰው ሰብአዊነት መገፋት የሚያስቆጫችሁ ካላችሁ፣ ቤተሰቦቻችሁ የሞቱባቸው፣ የታሰሩባቸው፣ የተንገላታችሁ፣ ጠፍት እንደወጡ የቀሩ ካላችሁ ለመርማሪዎቹ በነጻነት እንድትናገሩ። ከሞቱ ቤተሰቦቻችሁ የበለጠ ምንም የሚደርስባችሁ ነገር የለም እና በተለይ የተባበሩት መንግስታት ከመጣ በኦሮሚያ ያ ሁሉ እልቂት የተፈጸመው እናት ልጇ ላይ ተቀምጣ የተደበደበችው በወልዲያ በቀደም ግደለው እየተባለ ጨርሰው እየተባለ የሞቱት ኢትዮጵያውያን በሙሉ በደቡብ ኢትዮጵያ፣ በጋምቤላ፣ ወልቃይት በዛ ሁሉ ያለቀ ህብረተሰብ ለቤተሰቦቹ ዋስትና መቆም አለበት። ይሄ ስርዓት ቢጠየቀው ባጠፋው ጥፋት ነው።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመር 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ አድማጮቻችን ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
አሁን ከምሽቱ 3:41 ነው አዲስ አበባ ላይ። የምሽቱ አየር ስርጭት ፕሮዲውሰሮች ከብርሃን ኃይሉ ጋር ፋሲል ገበየሁ ነው። ቴክኒሻኑ ኡትኮ አይደን ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜና የመጽሔት የትንታኔና የአስተያየቶቻችሁ ክፍለ ጊዜ ተጠናቋል። አሁን ወደ ተከታዩ ዝግጅታችን እናልፋለን። ሐኪሙን ይጠይቁ
ሐኪሞን ይጠይቁ ለምሽቱ ያሰናዳው ለአብዛኞቻችን በዕለት ተዕለት ሕይወታችን በእጅጉ ከሚያስፈልገንና ፈጽሞ ከማይለየን አንድ መገልገያ ላይ ጋር ተዛምዶ የሚነሳ የጤና ነክ ጥያቄ ነው። ከአንድ መደምደሚያ ላይ ያልተደረሰበትንና ነገር ግን በተለያዩ ጊዜያት በተካሄዱ ጥናቶች ደጋግመው የዳሰሱትን ይህን ጉዳይ አስመልክቶ በቅርቡ የወጣ አዲስ ጥናት እንደገና መነጋገሪያ አድርጎታል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በዩናይትድ ስቴትስ የሕክምና የምርምር ተቋም ሜዮ ክሊኒክ በነርቭና በአንጎል ሕክምና እንዲሁም በጥናትና ምርምር ከተሰማሩት ከዘወትር ተባባሪያችን ፕሮፌሰር ዮናስ እንዳለ ገዳ ጋር የጀመረውን ቃለ ምልልስ እንሆ።
የምንነጋገሪያው መሳሪያ ነው። አነጋጋሪነትም ተላብሶ ብቅ ያለው ያለርሱ መኖር መቻሉን ዛሬ ብዙዎቻችን ሳንጠራጠር አንቀርም። አለያም አነስ ካለ እርሱ ከመፈጠሩና ከጃችን ከመግባቱ በፊት የነበርንበትን ህይወት ማሰብ ፍጹም የማይቻል ይመስላል። አሁን የእጅ ስልካችንን ቀደም ብለን እንዳስተዋወስነው አድማጮች የዚህን ልዩ የግል መገልገያ መሳሪያና የካንሰር ማስመልክቶ የቅርብ ጊዜው ጥናቶች የሚሉትን በመጀመሪያው ፕሮግራማችን መልከት ታደርገናል። የዛሬውንም ቀደም ብለን በዝግጅታችን መጨረሻ ያነሳነውን ጥያቄ በማስተዋወስ እንደረደራለን።
5 ሚሜ ያህል ከወገብ አካባቢ ከሰውነት ራቅ ማድረግ አስፈላጊነትን፣ ምን ያህል የኤሌክትሪክ ኃይል እንደሚያመነጭ ትክክለኛ አጠቃቀም በሆነ ጊዜ ችግር እንደማይፈጥር ገልጻል። እንዳሉት ከ5 ቢሊዮን በላይ የዓለም ሕዝብ የእጅ ስልክ ተጠቃሚ የሆነበት ጉዳይ ሲነሳ የትኞቹ በእርግጥ ያሳስባሉ፣ ምን አይነት ተጨባጭ ጥንቃቄዎችስ ማድረግ ያስፈልጋል የሚለውን ለማሳየት ነውና ይሄ የሚባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ ኃይል ምንድን ነው?
ፕሮፌሰር ዮናስ በዚህ መልኩ ነበር የቀደመውን ፕሮግራማችንን የገታ ነው። ለመሆኑ ከእጅ ስልክ ጋር ተያይዞ በረጅም ጊዜ ያልተቋረጠ አጠቃቀም ጭምር አደጋ እንዳይከስት በሚል ያነጋገረው ይህ በእንግሊዝኛው አጠራር ኤሌክትሮማግኔቲክ ፊልድ የተባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ በራሱ ምንድን ነው?
አመሰግናለሁ አሉላ። በመጀመሪያው የካንሰር ጠቢብ አይደለሁም። ነገር ግን ይሄ ራዲዮ ፍሪኩዌንሲ የሚለው ነገር የመጣው አንድ የጀርመን ሳይንቲስት ሄርትስ ይባላል። ለምሳሌ አክል አሁን ራሳችሁ እናንተ ስታስተላልፉ በዚህ ሄርትስ ይተላለፋል ይላል። በተፈጥሮ በድምጽም ይሁን
ከአንድ ቦታ ተነስቶ ወደ ሌላ ቦታ በሚሄድበት ጊዜ ፀሐይ ጨረር ወይም ሌላው ተመሳሳይ ነገር የሚይዘው ቅርጽና አካሄድ ተመሳሳይ ነው። ለምሳሌ ያክል ይሄ ዌቭሌንግዝ የሚባለውን እንዴት ማየት እንችላለን? በሩጫ አይን ማየት እንችላለን። ለምሳሌ ያክል ቀነኒሳ በቀለ በሚሮጥ ጊዜ እግሩ ረዥም ነው እና ለምሳሌ አይደክመውም ብለን ብንገምት ቀነኒሳ በቀለ በአንድ ጊዜ የሚራመደው መጠኑ ያንን እንደ ዌቭሌንግዝ ማየት እንችላለን። ይሄ ደግሞ ፍሪኩዌንሲ የሚባለው ደግሞ የሩጫው ፍጥነት ማለት እንችላለን። ኤሌክትሮማግኔቲክ የሚሉትም ልክ እንደዛው የፀሐይ ጨረር ወይም የሬዲዮ ፍሪኩዌንሲ ወይም ማይክሮዌቭ የተለያዩት ነገሮች ከአንድ ቦታ ተነስተው ወደ ሌላው ሲሄዱ የእርምጃው መጠን ዌቭሌንግዝ ይለያያል፣ የፍጥነቱ መጠን ይለያያል። ሁለቱን በማገናኘት ፍጥነቱንና የእርምጃውን መጠን በአንድ ላይ በማቀናጀት ነው እንግዲህ ይሄ ኤሌክትሮማግኔቲክ ሬዲዬሽን ሬዲዮ ፍሪኩዌንሲ የሚታወቀው። ለምሳሌ ያክል በጣም በዝግታ የሚንቀሳቀስ ሊሆን ይችላል፣ ነገር ግን እርምጃው ደግሞ በረዥሙ በሰፊው ሊሆን ይችላል። አንዳንዱ ደግሞ እርምጃው በጣም ትንሽ ሆኖ በፍጥነት እያለ ሊሄድ ይችላል እና እሱም በመጠቀም ነው ራዲዮ ፍሪኩዌንሲን ከዚህ እስከዚህ ብለው የሚወስኑት እና ይሄ ቁጥሩ ነው የሚወስነው። በምን ያክል ፍጥነትና በምን ያክል እርምጃ ይሄዳል በሚለው ቁጥር ነው የሚወስነው የትኛው መድኃኒት የትኛው መርዝ የሚለውን ለመለየት የሚቻለው በሱ ነው።
መልካም። ፕሮፌሰር ዮናስ፣ የእጅ ስልክን በምንጠቀምበት ጊዜ የሚመነጩት ኤሌክትሮማግኔቲክ ፊልድ የተባሉት በዓለም አቀፉ የካንሰር ምርምር ተቋም ለሰው ልጆች የካንሰር በሽታ የማጋለጥ እድል ነው የሚለው የማጋለጥ እድል ካላቸው ሁኔታዎች ውስጥ ይሁንና የካንሰር ህመም ለመፈጠር ምክንያት የመሆናቸው ጉዳይ እያወዛገበ ነውና በስጋትና በሽብር ሰዎች ሳይጨነቁ በመጠኑም ቢሆን የትኞቹ ጋር ጥንቃቄ ማድረግ ይችላሉ፣ ምንስ ሊደረግ ይችላል የሚለውን ነው የምንመለከተው። ለዚህ ውይይት መነሻ የሆነው አንድ ጽሑፍ በደምስ ሀሳቡ ብንመለከት ዘ አትላንቲክ የተባለው ታዋቂ የህትመት ውጤት በእርግጥ የእጅ ስልኮች የአንጎል ካንሰር ያጋልጡ ይችላሉ ወይስ የለሚልና በቅርቡ ለአንጎል ካንሰር መጋለጣቸው ይፋ የተደረገው የዩናይት ስቴትስ ምክር ቤቱን የሪፐብሊካን ፓርቲ አባል ጆን መኬይን የተጋለጡበት የካንሰር አይነት በእርግጥ ከእጅ ስልክ አጠቃቀም ጋር ከቴክኖሎጂ ጋር ግንኙነት ይኖረው ይሆን ወይ ሲል ይጠይቃል። ምን ያህል ግንኙነት ይታየታል?
አንደኛ ነገር መጀመሪያ ግልጽ ማድረግ ያለብን እስካሁን ድረስ በተደረገው ጥናት የእጅ ስልክ ሞባይል ፎን የአንጎል ካንሰርን ያመጣል የሚል መደምደሚያ ላይ አልተደረሰም። በእርግጥ በሳይንስ በምርምር ዓለም ውስጥ ምንጊዜም ነገሮችን በጥንቃቄ መመልከት ያስፈልጋል በሚል የአሜሪካው ድርጅት ለምሳሌ ይሄ ኤፍዲኤ የሚባለው ለጤና ምክር የሚሰጠው አንዳንድ መመሪያ የሚሰጠው ጠንቀቅ በሉ ለማለት ያክል ነው ምክር የሚሰጠው። ለማንኛውም ይላል ጥናቱ ገና ሞባይል ስልክ ካንሰር ያመጣል አያመጣም የሚለው በግልጽ በሚገባ አልታወቀም። እስከዛው ድረስ ግን ለማንኛውም ጠንቀቅ በሉ ነው እና ለዚህ ነው ምክር የሚሰጡት። ለምሳሌ ያክል አንድ ሰው በሚተኛበት ጊዜ ወይ ኤርፕሌን ሞድ ላይ ካደረገው ማለትም ስልኩ ከየጣቢያው ጋር ግንኙነት አያደርግም፣ ወይም በሚነዳበት ጊዜ አንድ ሰው አስፈላጊ ካልሆነ ኪስ ውስጥ ለምሳሌ የሸሚዝ ኪስ ውስጥ ከማድረግ ይልቅ ራቅ አድርጎ ማስቀመጥ፣ በእጅ ላይ ከመያዝ ጆሮ ላይ ከማድረግ ይልቅ በስፒከር መጠቀም፣ እንደዚህ አይነት ነገሮች ለማንኛውም መጠንቀቅ ይሻላል ከሚል አንጻር ነው ይሄ መመሪያ የተሰጠው። ሁለተኛ የአሜሪካን አገሩ ናሽናል ኢንስቲትዩት ኦፍ ሄልዝ ውስጥ የጤና ምርምር ውስጥ የኢንቫይሮንመንታል ሄልዝ ወይም የአካባቢ ጤናን በሚመለከት የሚመራመረው ቡድን አለ። እነሱ ለረዥም ጊዜ በእርግጥ ባለፈውም እንዳልነው በተለይ አይጦች ላይ ለረዥም ጊዜ ይሄንን የሴልፎን ፍሪኩዌንሲ ያለውን ቼምበር ውስጥ ሳጥን ውስጥ ከተው የዛን አይነት ነገር ለብዙ ጊዜ እንዲጋለጡ አድርገው በእርግጥ ሴሎቹ ላይ አንዳንድ ለውጦች ታይተዋል። ወደ ካንሰር የሚመስል ምልክት የሚያሳይ የዲኤንኤ ዳሜጅ የሚባለው እንደሱ የሚመስል ነገር ታይቷል። ግን በሰው ላይ ግን በተደረገው ጥናት ለምሳሌ አሁን በካል ሳምፕል የሚባለው ከጉንጫችን ከውስጥ በኩል በመውሰድ ነው ብዙ ጊዜ የጄኔቲክ ጥናት የሚደረገው። ከዛ ወስደው ከዛ በሴልፎን ራዲዮ ፍሪኩዌንሲ እንዲጋለጥ ተደርጎ ወደ ካንሰርነት ሊወስድ የሚችሉ ሁኔታዎች ማየት አልቻሉም። ሌላ ግን እንደዚሁ ደግሞ በሰው በእንስሳት ላይ በቱርክ እና በአውስትራሊያ ሁለት የጥናት ቡድኖች እነሱ ደግሞ ባደረጉት ለረዥም ጊዜ እንደዚሁ አይጦች ላይ ያደረጉት ጥናት አንዳንድ የካንሰር የሚመስል ምልክት አይተዋል። ስለዚህ በአጭሩ በእውነት የሚያስደነግጥ እንደ ነገ ስልካችንን የሚያስወረውር አይነት መረጃ የለም።
እናስብ ለአደጋ ሊያጋልጥ የሚችል ሁኔታ እድል መኖሩን ከግምት እናስገባ የሚል ብቻ ነው የሚመስለው።
አድማጮች፣ ቃለ ምልልሱ እንደሰማችሁት አልተጠናቀቀም። የማህበራዊ መገናኛ ብዙሃንና ሱስ አስያዥነታቸውን የተመለከተ ጥናታቸውን ጨምሮ ተከታዩን ይዘው በመጪው ሳምንት ይመለሳሉ። ለአሁኑ ፕሮፌሰር ዮናስ እንዳለገዳን ስለ ሙያዊ ማብራሪያቸው እጅጉን አድርገን እናመሰግናለን። ዝግጅታችን ይቀጥላል። አሁን የዓለም ጸረ ካንሰር ቀን
ካንሰርን ለመመርመር ለማግኘትና ለማከም እየተደረገ ባለው ጥረት ውስጥ ብዙ አበረታች እርምጃዎች እየተደረጉና ግኝቶችም እየተመዘገቡ መሆናቸውን የዓለም የጤና ድርጅት አስታውቋል። ይሁን እንጂ ችግሩ አሁንም አስከፊ መሆኑ የዓለም የካንሰር ቀን ከትናንት በስቲያ እሁድ ታስቦ ሲውል ተገልጿል። ካንሰር በዓለም በገዳይነቱ ሁለተኛ ደረጃ ላይ እንደሚገኝ ከትናንት በስቲያ የወጣው መረጃ ይጠቁማል። በዓመት 9 ሚሊዮን ሰው ነው በካንሰር ምክንያት የሚሞተው። ሌሎች 14 ሚሊዮን አዳዲስ ሰዎች ላይ ደግሞ ካንሰር ይከሰታል ወይም በምርመራ ይገኛል። እጅግ ገዳይ ናቸው የሚባሉትና በስፋትም እየተስተዋሉ ያሉት የካንሰር ዓይነቶች የሳምባ ካንሰር፣ የጉበት ካንሰር፣ የፊንጢጣ ካንሰር፣ የጨጓራና የጡት የካንሰር ዓይነቶች ናቸው። ካንሰርን ከሚያስከትሉ መንስኤዎች ቀዳሚ አድርጎ የዓለም የጤና ድርጅት ያስቀመጠው ትንባሆ ማጤስን ወይም በማንኛውም መልኩ መጠቀምን ነው። ትንባሆን ተከትሎ አልኮል፣ ከዚያም የተዛባ የአመለካከት ሥርዓት ወይም ጤናማ ያልሆነ አመጋገብና የአካል እንቅስቃሴ መጓደል ወይም መጥፋትን የካንሰር ምንጮች ሲል በሰልፍ አስቀምጧቸዋል። የዓለም የጤና ድርጅት በካንሰር ምክንያት ከሚደርሰው የሞት መጠን 70% የሚሆነው የሚከሰተው በባለመካከለኛና ዝቅተኛ ገቢ ሀገሮች ውስጥ መሆኑን የደብሊው ኤች ኦ የካንሰር መቆጣጠሪያ መርሃ ግብር የቴክኒክ ባለሙያ አንድሬ ኢልባዊ ተናግረዋል። በዚያ ላይ ለካንሰር የመጋለጡ መጠን በእነዚህ ሀገሮች ውስጥ በአሳሳቢ ፍጥነት እያሻቀበ ነው። ይሁን እንጂ እነዚህን ችግሮች መልክ ለማስያዝ እኮ ጥቂት ነገር ማድረግ፣ ጥቂት እርምጃ ማሳየት ብዙ ውጤት ሊያስገኝ ይችላል፣ ብዙ መንገድ ያስኬዳል ብለዋል ኤልባዊ። ጄኔቫ የደብሊው ኤች ኦ ጠቅላይ ጽሕፈት ቤት አግኝታ ላነጋገረቻቸው ሪፖርተራችን ሊሳ ሽላይን
First and foremost, the greatest priority is to diagnose cancer early. This is a more significant intervention than, as you mentioned, the advanced technologies and the expensive medicines.
የመጀመሪያውና እጅግ አስፈላጊው ነገር ካንሰርን በወቅቱ መመርመር፣ ቀድሞ ማግኘት ነው። ከተራቀቁት ቴክኖሎጂዎች፣ ከውዶቹ መድኃኒቶችና ሕክምናዎች ይልቅ ይበልጥ አስተማማኙና ተደጋፊው የካንሰር መቆጣጠሪያ ዘዴም ይኸው ቀድሞ መድረሱ ነው። በተለይ ለድሆቹ አገሮች ውዱ ነገር ሁሉ ርቆ የተሰቀለ ነው የሚመስለው። ቀድሞ በማግኘት በመሠረታዊ የሕክምና ዘዴዎች ካንሰርን አለበት ማቆም ይቻላል። በአነስተኛ ወጪ ብዙዎችን መድረስና ማትረፍ ይቻላል።
የካንሰርን መከሰት ለመቆጣጠርና ከተከሰተም መዘዞቹ አነስተኛ እንዲሆኑ ለማድረግ በማደግ ላይ ያሉ ሀገሮች በርትተው ሊሰሩበት የሚገባው ሕዝቦቻቸውን ስለ ችግሩ ማሳወቅ እንደሆነ ኤልባዊ አመልክተዋል። ጤናማ የአኗኗር ሁኔታን ማበረታታትንም መክሯል የዓለም የጤና ድርጅት። ፍራፍሬና አትክልትን ማዘውተር፣ ትንባሆና አልኮሆልን ማስወገድ፣ የአካል ብቃት እንቅስቃሴ ማድረግ ካንሰርን በአንድ ሦስተኛ ያህል እንደሚያስቀረው ደብሊው ኤች ኦ አስታውቋል።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የኮንጎ ዲሞክራቲክ ሪፑብሊክ ፕሬዝዳንት ጆዜፍ ካቢላ የሀገሪቱ ህገ መንግስት በሚፈቅደው መሰረት ለሁለት የሥራ ዘመን አገልግለዋል። ቀጥሎ ተራው የሌላ መሪ ነው። ዛሬ ኮንጎ የፖለቲካ ቀውስ ውስጥ የገባችው ካቢላ በተያዘው የጊዜ ሰሌዳ መሰረት ምርጫዎች እንዲካሄዱ አድርገው ስልጣን ለማስረከብ ፈቃደኛ ሳይሆኑ በመቅረታቸው ምክንያት ነው። ድርድሮችን ተከትሎ የካቢላ ገዢው ፓርቲና የተቃዋሚዎቹ ጥምረት የሴንት ሲልቨስተርን ስምምነት ተፈራርመዋል። በዚሁ መሰረትም ፕሬዚደንት ካቢላ ለሌላ የሶስተኛ ዙር የሥራ ዘመን በምርጫ እንደማይወዳደሩና ሕገ መንግሥቱንም ለዚያ ሲባል እንደማይቀይሩ ተስማምተዋል። ስልጣን ላይ እንደሚቆዩ ያስታወቁትም ባለፈው ኅዳር መጨረሻ ይካሄዳል የተባለውን ምርጫ ተከትሎ የሚተኳቸው ሰው እስኪዘጋጁ እንደነበር ሲታወስ፣ ምርጫዎቹ ሳይካሄዱ ቀሩ። እስከያዝነው የአውሮፓውያኑ ዓመት መጨረሻም ምርጫዎች ስለመደረጋቸው የታወቀ ነገር የለም። እናም አሁን የፕሬዝደንቱ ፓርቲ እያወራ ያለው ሕገ መንግሥቱን ስለ መቀየር ነው። ካቢላ ለሶስተኛ ዙር የሥራ ዘመን እንዲወዳደሩ ለማስቻል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ይህ የፕሬዝደንቱ ከሥልጣን ለመውረድ እምቢተኝነትና ምርጫዎችን ለማዘግየት በተደጋጋሚ የሚደረገው የፖለቲካ ጨዋታ ነው በሀገሪቱ ቀውሱን የፈጠረው። በተፈጠረውም የፖለቲካ ቀውስ ሳቢያ የሕዝቡ ደህንነት ስጋት ላይ ወድቋል። በየአደባባዩ የተቃውሞ ሰልፎችን አነሳስቷል። ለብዙ ሰዎች ሕይወት መጥፋትም ምክንያት ሆኗል። ባለፈው የአውሮፓውያን ወር ማብቂያ ዲሴምበር 31 መሆኑ ነው፣ የካቶሊክ አስተባባሪ ኮሚቴ ሰላማዊ የተቃውሞ ሰልፍ አደራጅቶ እንደነበር ሲታወስ፣ የጸጥታ ኃይሎች ባልታጠቁ ሲቪሎች ላይ ከባድ ጉዳት አድርሰዋል። ኮሚቴው ሌላ ሰላማዊ ሰልፍ ከጠራ በኋላም ፖሊስ ኢንተርኔትንና ሌሎች አገልግሎት ሰጪ መሳሪያዎችን በመዝጋት አስተጓጉሏል። ከአምስት ሰው በላይ ሆኖ መታየት ክልክል ነው ነው ያለው። ሰልፈኛው ደፍሮ ከወጣ በኋላም አስለቃሽ ጋዝ ብቻ ሳይሆን ጥይት በመተኮስ በትንሹ 7 ሰዎችን ገድሏል፣ በመቶዎች የሚቆጠሩ ጎድቷል፣ በአስርታት የሚቆጠሩ ይዞ አስሯል። ይህን በቤተ ክርስቲያን የተመራ ሰላማዊ ሰልፍ ለመጨፍለቅ በኮንጎ ዲሞክራቲክ ሪፑብሊክ መንግሥት የጸጥታ ኃይሎች የተወሰደ የኃይል እርምጃ አጥብቀን እንቃወማለን ብለዋል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት። ቃል አቀባይዋ ባወጡት የጽሑፍ መግለጫ ፕሬዚደንት ካቢላን ጨምሮ መንግሥቱ በወሰደው የጭቆና ተግባር አዝነናል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ፕሬዚደንት ካቢላ በሲቪሎች ላይ የተኮሱ የጸጥታ ኃይሎችን ወይም ትዕዛዙን የሰጡ ኃላፊዎችን ለፍርድ እንዲያቀርቡ እንጠይቃለን። እርሳቸውና መንግሥታቸው ግልጽ፣ ሰላማዊና አስተማማኝ የምርጫ ሂደቶችን በተያያዘው የጊዜ ሰሌዳ መሠረት ከ11 ወራት በኋላ መሆኑ እንዲያካሂዱ ጥሪ እናስተላልፋለን ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና እናሰማ። ኒውዮርክ ታይምስ ጋዜጣ ትናንት ሰኞ ባወጣው ዘገባ መሰረት ፕሬዚደንት ዶናልድ ትራምፕ የሩሲያን ጣልቃ ገብነት ጉዳይ የሚመረምሩት ልዩ አቃቤ ሕግ ሮበርት ሙለር ጋር መቅረብ ይቅርብዎት ብለው ጠበቆቻቸው እየመከሯቸው ነው። የልዩ አቃቤ ሕጉ መርማሪ ቡድን ስለ ሩሲያ ጣልቃ ገብነትና ፕሬዚደንቱ የፌዴራል ምርመራ ቢሮ የቀድሞ ዲሬክተር ጄምስ ኮሚን ሲያባርሩ ፍትህ የማደናቀፍ ተግባር ፈጽመው እንደሆን በያዘው ምርመራ ከፕሬዚደንት ትራምፕ የምረጡኝ ዘመቻ ጋር ግንኙነት የነበራቸውን በርካታ የዋይት ሀውስ ባለስልጣናትና ሌሎችንም ቃላቸውን ተቀብሏል። በጋዜጣው ዘገባ መሰረት ስለ ጉዳዩ ገለጻ የተደረገላቸው 4 ሰዎች እንዳሉት ከሆነ የሚስተር ትራምፕ ጠበቆች ፕሬዚደንቱ በሚሰጡት ቃል የሐሰት ወይም አንዱ ከሌላው የሚጋጭ ቃል ይሰጡና ራሳቸውን ለፌዴራል መርማሪዎች የሐሰት ቃል የመስጠት ጣጣ ውስጥ ይከቱ ይሆናል የሚል ስጋት አድሯል። የዩናይትድ ስቴትስ ሪፐብሊካን እንደራሴዎች በፌዴራሉ ምርመራ ቢሮ የሩሲያ የምርጫ ጣልቃ ገብነት ምርመራ ላይ ሰሞኑን ላቀረቡትና ይፋ ለተደረገው ማስታወሻ ተገዳዳሪ ነው የተባለ የዲሞክራቶቹ ማስታወሻ ቅጂ የደረሳቸውን መሆኑን የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ሀከቢ አስታውቀዋል።
ክቡራትና ክቡራን አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ።
ያስተናገድናችሁ ቆንጂት ታዬና
እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ በደህና አደሩ። Thank you.